Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 6 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክብራትና ክብራን፣ እኔም ሰሎሞን አባተ ነኝ።
ወደ ዩናይትድ ስቴትስ የመግባቱን ጉዳይ ለመገደብ ፕሬዚደንት ትራምፕ በዚህ ሳምንት ውስጥ ሌላ ትዕዛዝ ሊያወጡ እንደሚችሉ እየተሰማ ነው።
Of course there's broad discretion for the president, but nobody is above the law.
በርግጥ ፕሬዝደንቱ ሰፊ ስልጣን አላቸው፣ ሆኖም ከሕግ በላይ ሊሆን የሚችል ማንም ሰው የለም። ስለሆነም በአገሪቱ ከፍተኛ አካል የሚሰጡት ትዕዛዞች በሕገ መንግስቱ ላይ ተመሰረቱ መሆን ይኖርባቸዋል።
ባብ ፈርገሰን በዩናይትድ ስቴትስ የዋሽንግተን ግዛት ዋና አቃቤ ሕግ ናቸው። የሰማችኋቸው አብይ ርዕስ ላይ ዘገባ አለን። ለአርዕስተ ዜና ቆንጅት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተቀብለው በማስተናገድ ላይ ናቸው። ፕሬዚደንቱ ለመጀመሪያ ጊዜ የአፍሪካን መሪዎች በቴሌፎን አነጋግረዋል። ዛሬ ከናይጄሪያና ከደቡብ አፍሪካ መሪዎች ጋር ተወያይተዋል የሚሉት እና ሌሎችም አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን በዋይት ሀውስ ተቀብለው በማስተናገድ ላይ ናቸው። ሁለቱ መሪዎች ለሴት የንግድ መሪዎችና የስራ ፈጣሪዎች የተዘጋጀውን የጋራ እቅድ ጨምሮ በተለያዩ ጉዳዮች ላይ እየተወያዩ ነው። የካናዳው ጠቅላይ ሚኒስትር በዛሬው የአንድ ቀን ጉብኝታቸው ከዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያን እና የመወሰኛው ምክር ቤት የብዙሀን ሪፑብሊካኖች መሪ ሚች መኮኔል ጋርም ተገናኝተው እንደሚነጋገሩ ታውቋል። በይፋ በወጣው የውይይት አጀንዳ ውስጥ ባይካተትም የካናዳው መሪ በቆይታቸው ከሚነጋገሩባቸው ጉዳዮች አንዱ የምጣኔ ሀብት በተለይም ንግድ ነክ ጉዳይ እንደሚሆን ተጠብቋል። ፕሬዚደንት ትራምፕ ዩናይትድ ስቴትስ ካናዳና ሜክሲኮን የሚያሳትፈውን የሰሜን አሜሪካ ነጻ የንግድ ቀጣና ጉዳይ እንደገና ለመደራደር ወይም ለመሰረዝ እንደሚፈልጉ ግልጽ ማድረጋቸው ይታወቃል። ትራምፕ በንግድ ስምምነቶቹ ዩናይትድ ስቴትስ ተጠቃሚ እንድትሆን ሲፈልጉ፣ የካናዳው መሪ ደግሞ ለነጻ ንግድ ነው የሚሟገቱት። ካናዳ 75 ከመቶውን ወጪ ንግዷን በሚቀበላት በዩናይትድ ስቴትስ ገበያ ላይ አብዝታ ትተማመናለች። ፕሬዚደንት ዶናልድ ትራምፕ ዛሬ ለመጀመሪያ ጊዜ ከአፍሪካ ርዕሳነ ብሔራት ጋር በቴሌፎን ተነጋግረዋል። ፕሬዚደንቱ የናይጄሪያን ፕሬዚደንት ሙሐማዱ ቡሃሪንና የደቡብ አፍሪካውን ፕሬዚደንት ጄኮብ ዙማን አነጋግረዋል። አዲሱ የዩናይትድ ስቴትስ ፕሬዚደንት ስልጣን ከተረከቡ ወዲህ ስለ አፍሪካና አፍሪካን ስለተመለከቱ ጉዳዮች ከቁጥር የሚገባ ነገር ተናግረው የማያውቁ ሲሆን የአሁኑ የቴሌፎን ውይይት የተደረገው በፕሬዚደንት ትራምፕ ጥያቄ መሆኑን ሁለቱ ሀገሮች ባወጧቸው መግለጫዎች አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ትራምፕና የናይጄሪያው ቡሃሪ ሽብርተኝነትን በተመለከቱ ጉዳዮች መወያየታቸውን ከናይጄሪያው ፕሬዚደንት ጽህፈት ቤት የወጣው መግለጫ አመልክቷል። ሚስተር ትራምፕ ናይጄሪያን በጦር መሳሪያ ረገድ ለመርዳት አዲስ ስምምነት ላይ እንዲደረስ ዩናይትድ ስቴትስ ዝግጁ መሆኗን ለፕሬዝደንቱ እንዳረጋገጡላቸው መግለጫው አስታውቋል። ፕሬዝደንት ትራምፕ ናይጄሪያ ጽንፈኛ እስላማዊ ቡድን ቦኮ ሀራምን በመዋጋት ረገድ ስላስመዘገበችው እርምጃ ለሚስተር ቡሃሪ አድናቆታቸውን መግለጻቸውንና ፕሬዚደንት ቡሃሪ አመቺ በሚሆን ጊዜ ወደ ዋሽንግተን እንዲመጡ እንደጋበዟቸው መግለጫው አክሎ አመልክቷል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ እንደ አውሮፓውያን አቆጣጠር ባለፈው ጥር 19 ለሕክምና ወደ ለንደን ከተጓዙ ወዲህ ታይተውም ሆነ ድምጻቸው ተሰምቶ ስለማያውቅ ፕሬዚደንት ትራምፕ ጋር የመነጋገራቸው ዜና ለየት ከፍ ያለ ትኩረት ስቧል። የደቡብ አፍሪካ መንግስትም ሚስተር ትራምፕ የሁለቱን ሀገሮች አሁንም ጠንካራ የሆነ ግንኙነት ይበልጡን ለማጠናከር ለሚስተር ዙማ ቃል እንደገቡላቸው ነው ያስታወቀው። ሁለቱ መሪዎች በሌሎች ጉዳዮች በተለይ ስለ አፍሪካ አህጉራዊ ሰላምና መረጋጋት መወያየታቸውንም የደቡብ አፍሪካ መንግስት ያወጣው መግለጫ ያመለክታል።
በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የድንበር ግንብ ለመገንባት ያላቸውን እቅድ በመቃወም በ20 የሜክሲኮ ከተሞች ትናንት ሰልፎች ተካሂደዋል። ሪቻርድ ግሪን ያጠናቀረው ዘገባ ለሰሎሞን ክፍሌ ያቀርበዋል።
የአካባቢው ባለሥልጣናት ትላንት በሁለቱ ታላላቅ የሜክሲኮ ከተሞች በዋና ከተማዋ በሜክሲኮ ሲቲና በጓድላሄራ የወጡትን ሰልፈኞች ቁጥር ድምር በ30,000 ይገምታሉ። አብዛኞቹ በእንግሊዝኛና በስፓኝ ቋንቋዎች የተጻፉ ጸረ ትራምፕ መፈክሮችን የያዙ ሲሆን የሜክሲኮን ሰንደቅ ዓላማም ያውለበልቡ ነበር። ሆዜ ማኑኤል ሁራዶ የተባለው ሰልፈኛ በስፓኝ ቋንቋ እንዲህ ብሏል።
ሜክሲኮ ተሸንፋ እንደማታውቅና እንደማትንበረከክ የትራምፕ አስተዳደር ሰዎች ይወቁ። እኛ በአገራችን ብዙ ደፋር ኃላፊነታቸውን የሚያውቁና ከተለያዩ አገር ሕዝቦች ጋር አብሮ ስለመኖር የሚረዱ ሜክሲካውያን አሉ። በዚህ ሰልፍ ላይ ሕፃናት፣ ወጣቶችና በእድሜ የገፉ አዛውንት አያለው። ይህም ሜክሲኮ ከትግሉ ወደ ኋላ እንደማትል ነው የሚያሳየው።
ሰልፈኞቹ ትራምፕን ብቻ ሳይሆን የራሳቸውን ፕሬዚደንት ኤንሪኬ ፒኛ ኔቶንም ደካማ መሪ ሲሉ አውግዘዋቸዋል። ፒና ኔቶ ሀገሪቱ ውስጥ የተንሰራፋውን ሙስናና እየተካሄደ ያለውን ሁከት ማስወገድ አልቻሉም ሲሉም ተችተዋል። ትራምፕና ፒና ኔቶ በሁለቱ ሀገሮቻቸው መካከል ባለው ጥልቅ ግንኙነት ልዩነት ውስጥ ከገቡ ቆይተዋል። ትራምፕ የዩናይትድ ስቴትስ ፕሬዚደንት ከመሆናቸው በፊት ጀምሮ ከሜክሲኮ ጋር በኢሚግሬሽንና ንግድ ልውውጥ ላይ ባለው ግንኙነት ጠንካራ አቋም እንደሚወስዱ ቃል ገብተዋል። አሁን ያለው የሜክሲኮ ፍራቻ የፕሬዝደንት ትራምፕ ፖሊሲዎች የዚህችን በላቲን አሜሪካ የሁለተኛዋን ትልቅ ሀገር ምጣኔ ሀብት ቀውስ ውስጥ ያስገባል የሚል ነው። ሜክሲኮ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ብቻ 300 ቢሊዮን ዶላር የሚያወጣ ቁሳቁስ ወደ ዩናይትድ ስቴትስ የላከች ሲሆን ይህም ወደ ውጭ ሀገሮች ከምትልከው 80% መሆኑ ታውቋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜናዊ ሶማሊያዊቱ ቦሳሶ ከተማ ላይ ዛሬ ያስቻለ አንድ ወታደራዊ ፍርድ ቤት በሰባት ተጠርጣሪ የአልሻባብ አባላት ላይ የሞት ቅጣት ፈርዷል። የፑንትላንድ ወታደራዊ ፍርድ ቤት ዋና ዳኛ አብዲፈታህ ሐጂ አደን ሰባቱ ተከሳሾች በፑንትላንድ ከፍተኛ ባለሥልጣናት ላይ የግድያ ወንጀሎችን መፈጸማቸውን ወይም መሳተፋቸውን አረጋግጠናል ብለዋል። በሰላሳ ቀናት ውስጥ ይግባኝ መጠየቅ እንደሚችሉ አለዚያ ፍርዱ ተፈጻሚ እንደሚሆን ዳኛው ገልጸዋል። ፍርዱ ከመነበቡ በፊት አንዳንዶቹ ከወንጀል ንጹሕ ነን ብለው ሲጮሁ ተሰምተዋል። የተከሳሽ ጠበቃም በሰዎቹ ላይ የቀረበ አሳማኝ ማስረጃ በሌለበት የተሰጠ ፍትሐዊ ያልሆነ ፍርድ ነው ሲሉ ተቃውመዋል። ባለፉት ሦስት ወራት ውስጥ ተጠርጣሪ ነውጠኞች የፑንትላንድ የንግድ ማዕከል በሆነችው ቦሳሶ ሦስት ባለሥልጣናትን መግደላቸው ተዘግቧል።
የተገንጣዩዋ የሶማሊላንድ ሪፑብሊክ ፓርላማ የተባበሩት አረብ ኤሚሬቶች በርበራ ወደብ ላይ የአየርና የባህር ኃይል ሰፈር እንድትመሰርት የቀረበውን ስምምነት በሙሉ ድምፅ ማጽደቁ ተነግሯል። የሶማሊላንድ ፕሬዚደንት አህመድ ሞሐመድ ሲላኒዮ ትናንት እሁድ ስምምነቱን ለሁለቱ ምክር ቤቶች ሲያቀርቡ መዋዕለ ነዋይ ለሀገራችን ይስባል፣ የሚጎዳን ምንም ክፉ ነገር አያስከትልም ብለው ነው። በርከት ያሉ የምክር ቤት አባላት እቅዱን ተቃውመው ፕሬዝደንቱ ላይ በንዴት ሲጮሁ የጸጥታ ኃይሎች ከአዳራሹ አስወጥተዋቸዋል። ከዚያም እቅዱ ከ151 አባላት 144ቱ ደግፈው ታልፏል። ስምምነቱ ከተፈረመ የተባበሩት የአረብ ኤሚሬቶች የጦር ኃይል አፍሪካ ቀንድ ውስጥ ጠንከር ያለ ይዞታ እንዲኖረው ይረዳዋል። ኤሚሬቶች ኤርትራ አሰብ ወደብ ላይ የጦር ሰፈር ያላት ሲሆን ታዛቢዎች እንደሚናገሩት በአፍሪካ ቀንድና በቀይ ባህር የሚተላለፉ የባህር ኃይል መርከብ ዝውውሮችን ለመቆጣጠር የሚያስችላት ዘላቂ የጦር ሰፈር ለመያዝ ትፈልጋለች። የሶማሊላንድ የአቪዬሽን ሚኒስትር ፋርሃን አደን ሃይብ እንዳሉት ስምምነቱ ለ25 ዓመታት የሚቆይ ሲሆን ከዚያ በኋላ የሶማሊላንድ መንግስት የጦር ሰፈሩንና የማናቸውንም የኤሚሬቶችን ኢንቨስትመንቶች በጠቅላላ በባለቤትነት ይረከባል። የጦር ሰፈሩ በኪራይ መልክ የሚሰጥ መሆኑንና ከተባበሩት ኤሚሬቶች በስተቀር ሌላ ሀገር ሊጠቀምበትም ሆነ በኪራይ ሊተላለፍ እንደማይችል ነው ሚኒስትሩ ያስታወቁት። የተባበሩት አረብ ኤሚሬቶች በለውጡ ሶማሊላንድ አውራ ጎዳናዎቿን ማሻሻልን ጨምሮ በተለያዩ የልማት ፕሮጀክቶቿ እንደምትረዳ ተመልክቷል።
ሰሜን ኮሪያ ተምዘግዛጊ ሚሳኤል መተኮሷን ተከትሎ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አስቸኳይ ስብሰባ አድርጎ ሊነጋገር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የሚሳኤል ተኩሱ በድርጅቱ ውሳኔዎች ላይ የተፈጸመ አሳሳቢ ጥሰት ነው ብለዋል። ፒዮንግያንግ ዓለም አቀፍ ግዴታዎቿን ሙሉ በሙሉ ማክበርና ወደ ኒውክሌር ቅነሳ ማምራት ይኖርባታል ብለዋል ጉቴሬሽ። የጸጥታ ጥበቃ ምክር ቤቱ አስቸኳይ ስብሰባ እንዲያካሂድ የጠየቁት ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ ሲሆኑ ስብሰባው ዛሬ ማምሻውን እንደሚካሄድ ተገልጿል። ሰሜን ኮሪያ ሚሳኤሉን የተኮሰችው ትናንት እሁድ ማለዳ ሲሆን 500 ኪሎ ሜትር ርቀት ተምዘግዝጎ ጃፓን ባህር ውስጥ መውደቁን የደቡብ ኮሪያ ወታደራዊ ባለስልጣናት ገልጸዋል።
በመጨረሻም የዩናይትድ ስቴትስ ኢሚግሬሽን ባለስልጣናት ካለፈው ሳምንት ጀምረው ባካሄዱት አሰሳና እስር በተለያዩ የአሜሪካ አካባቢዎች ያለ ሕጋዊ ፈቃድ ያሉ ብዙ መቶ የውጭ ሀገር ሰዎችን አስረዋል። እርምጃው የተወሰደው አትላንታ፣ ሺካጎ፣ ኒውዮርክ እና ሎስ አንጀለስ ከተሞችን ጨምሮ ቢያንስ በስድስት ክፍላት ሀገር ሲሆን ከ160 በላይ እንደታሰሩ ተገልጿል። የዋይት ሀውስ ከፍተኛ አማካሪ ስቴፈን ሚለር ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ የኢሚግሬሽን ኃይሎች እርምጃ ያተኮረው በተደራጁ ወንጀለኛ ቡድኖች፣ በሱስ አስያዥ መድኃኒት ነጋዴዎችና ወሲባዊ ወንጀሎችን ፈጽመው በተገኙ ላይ ነው ብለዋል።
We are going to follow the laws of the United States, and in following those laws, we will prioritize the removal of people who have criminal records.
የዩናይትድ ስቴትስን ህጎች እንከተላለን። ህጎቹን ስንከተልም በቅድሚያ የወንጀል ፈጻሚነት ታሪክ ያላቸውን ሰዎች ማስወጣቱ ላይ እናተኩራለን። 10 ወንጀለኛ የውጭ ሀገር ሰዎችን አስወጥተን የአንድ የሁለት ወይም የሶስት አሜሪካውያንን ህይወት ካተረፍን በጣም ትልቅ ነገር ነው።
ይህ የኢሚግሬሽን ባለስልጣናት የሰሞኑ አሰሳና የእስር እርምጃ ፕሬዚደንት ዶናልድ ትራምፕ በቅርቡ ካስተላለፉት ትዕዛዝ ጋር የተያያዘ እንዳልሆነ ባለስልጣናቱ ይናገራሉ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ የአጭር ሞገድ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ የካቲት 6 2009 ዓመተ ምህረት ምሽት ፕሮግራም ነው።
አምነስቲ ኢንተርናሽናል ምናምን አይደለም በኢትዮጵያ ጉዳይ የሚመለከተው። እዚህ በተወካዮች ምክር ቤት የተቋቋመ የሰብአዊ መብት ኮሚሽን የሚባል አለ። የእንባ ጠባቂ ተቋማት አሉ። ሰብአዊ መብት ኮሚሽንም አንድ ሰው አልጠቀሰው። ሰብአዊ መብት ኮሚሽን ባለፈው በተለያዩ አካባቢዎች ከማንነት ጥያቄ ተያይዞ በተቀሰቀሰው ሰዎች ላይ በደረሰው የአካልና ሌላም ጉዳት መግለጫ አውጥቷል፣ ሰነድ አውጥቷል። ይህንም በደንብ ማየትና ከዛ ጋር ተነስቶ ያለውን ሁኔታ ማየት ጠቃሚ ነው።
የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔን ድምጽ ነው የሰማ ነው።
እስካሁን ድረስ ያንን ሪፖርት ደብቆ ነው ያለው የተቋም ለምክር ቤቱ ብቻ መንግስት የወሰደው እርምጃ ትክክል ነው የሚል የተደበሰበሰ ሪፖርት ከመስጠት ውጪ ሪፖርቱ ይፋ አልሆነም። ህዝብ የጉዳዩ ባለቤት ነው፣ ይመለከተዋል ያንን ሪፖርት የማየት።
እኚህ ደግሞ አቶ ያሬድ ኃይለማርያም ናቸው። ከብራስልስ ነው የሚናገሩት። ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዳይሬክተር ናቸው። በምሽቱ ለጥያቄው መልስ ዝግጅት ተከታይ ክፍል ላይ እነዚህና ሌላም እንግዳ አብረው ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ፕሬዚደንት ዶናልድ ትራምፕ በአመዛኙ የእስልምና እምነት ተከታይ ከሆኑ 7 ሀገሮች ወደ ዩናይትድ ስቴትስ የሚደረገው ጉዞ ላይ የጣሉት እገዳ ለጊዜው እንዲታገድ የሲያትል ፌዴራል ዳኛ ያሳለፉትን ውሳኔ አንድ የሳን ፍራንሲስኮ ፌዴራል ይግባኝ ሰሚ ፍርድ ቤት ቢያጸናም ዋይት ሀውስ ቤተ መንግሥት ግን የፍርድ ቤቶቹ ውሳኔ አግባብነት የሌለው ነው እያለ ነው። ወደ ዩናይትድ ስቴትስ የመግባቱን ጉዳይ ለመገደብም ፕሬዚደንት ትራምፕ በዚህ ሳምንት ውስጥ ሌላ ትዕዛዝ ሊያወጡ እንደሚችሉ እየተሰማ ነው። ሪፖርተራችን ማይክል ባውማን የዘገበው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
ፕሬዚዳንቱ የጣሉት እገዳ ይመለከታቸው የነበሩት ተጓዦች የይግባኝ ፍርድ ቤት ባስተላለፈው የይቆይ ብይን ምክንያት አሁን ወደ አሜሪካ መግባት በመቻላቸው በዩናይትድ ስቴትስ አይሮፕላን ማረፊያዎች ድረስ ሄደው ከሚቀበሏቸው ዘመዶቻቸውና ሌሎች ሰዎች ጋር በደስታ መገናኘታቸው ቀጥሏል። እዚህ ለመምጣት እንድንችልና ተስፋችን እንደገና ሕያው እንዲሆን ያደረገው የአሜሪካ ሕዝብ ምስጋና ይድረሰው ብላለች ናይፍ የተባለች መንገደኛ። የዋይት ሀውስ አማካሪ ስቲቨን ሚለር ግን ፕሬዚዳንቱ አሸንፋሉ የሚል እምነት አላቸው ብለዋል።
There is no constitutional right for a citizen in a foreign country who has no status in America.
አንድ በአሜሪካ ቦታ የሌላ የውጭ ሀገር ዜጋ ወደ ዩናይትድ ስቴትስ መግባት አለብኝ የሚልበት ህገ መንግስታዊ መብት የለውም። ጉዳዩን በሚመለከት የፕሬዝደንቱ ስልጣን የከፍተኛው አካል ልዕልና ያለው ነው። በሀገራችን ያሸባሪዎች ሰርጎ መግባትን ለመከላከል የምንችልበት በተለያዩ ግንባሮች የምንጠቀምባቸው ብዙ መሳሪያዎች አሉን።
ፌዴራል ህግ የውጭ ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ሊያግዱ የሚችሉበት ሰፊ ስልጣን ለፕሬዝዳንቱ አይሰጥም። ይሁንና የሃይማኖት ነጻነትና በህገ መንግስቱ መሰረት እኩል ጥበቃ የማግኘት መብት ቅድሚያ ያገኛል ይላሉ የዋሽንግተን ክፍለ ግዛት ዋና አቃቤ ህግ ባብ ፈርግሰን።
Of course there's broad discretion for the president but nobody is above the law and an executive
በርግጥ ፕሬዝደንቱ ሰፊ ስልጣን አላቸው። ሆኖም ከህግ በላይ ሊሆን የሚችል ማንም ሰው የለም። ስለሆነም በአገሪቱ ከፍተኛ አካል የሚሰጡት ትዕዛዞች በህገ መንግስቱ ላይ የተመሰረቱ መሆን ይኖርባቸዋል። ችግሩ እንግዲህ እዚህ ላይ ነው። ፕሬዝደንቱ ከፌደራል ዳኞች ጋር የሚጋጩትም ለዚህ ነው።
የዩናይትድ ስቴትስ መንግስት ስለ እገዳው መከራከር ሊቀጥል ይችላል። ነገር ግን ቡድናቸው ህጋዊ ተግዳሮቶችን ሊቋቋም የሚችል አዲስ ዘዴ ሊቀይስ እንደሚችል ፕሬዝዳንቱ አመላክተዋል።
ፍልሚያውን እናሸንፋለን፣ በርካታ ሌሎች አማራጮችም አሉን። ሰኞ ሌላ አዲስ ትዕዛዝ ማውጣትን ሊያካትቱ ይችላሉ።
ያለፉት 2 ሳምንታት ትራምፕ በምርጫ ዘመቻ ወቅት ከገቧቸው ቃሎች ዋና ዋናዎቹን የመተግበር ቁርጠኛነት እንዳላቸው አሳይተዋል። የሀገሪቱ የህግ ስርዓት ጣልቃ ሊገባ የሚችልበት ስልጣን እንዳለውም ተገንዝበናል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የጀርመን ድምፅ ዶቼ ቬለ ጋዜጠኛ ለስራ በሄደበት በአፋር ክልል ለሰዓታት በፖሊስ ቁጥጥር ስር ከዋለ በኋላ ተፈቷል። እንግልትና ማዋከብ እንደደረሰበት ለቪኦኤ የተናገረው ዮሐንስ ገብረ እግዚአብሔር በኢትዮጵያ የጋዜጠኞች ደህንነት አሳሳቢ መሆኑን ገልጿል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ የተፈጠረውን ችግር በቅርበት እየተከታተሉት መሆናቸውን አስታውቀዋል። የአፋር ፖሊስ ኮሚሽነርም በስልክ ለማነጋገር ያደረገው ተደጋጋሚ ጥረት አለመሳካቱን የገለጸው ዘጋቢያችን መለስካቸው አምሀ ዝርዝሩን ይዟል።
የጀርመን ድምፅ ሬዲዮ ጋዜጠኛ አቶ ዮሐንስ ገብረ እግዚአብሔር ወደ አፋር ክልል ሄዶ የነበረው በክልሉ የተከሰተውን ድርቅና ያስከተለውን ችግር ለመዘገብ እንደሆነ ለቪኦኤ ተናግረዋል። በክልሉ ዋና ከተማ ሰመራ እንደደረሰም ወደ ክልሉ የአደጋ መከላከል ቢሮ ኃላፊ ጽህፈት ቤት ሄዶ የቃለ ምልልስ ቀጠሮ ተቀብሎ እንደነበረ ይገልጻል። በዚህ መሃል ያጋጠመውን ዮሐንስ በዝርዝር ያብራራል።
በመሃል የሰመራ ዩኒቨርሲቲ ፕሬዚዳንት ታስሯል የሚል ዜና ሰምተናል እና እንግዲህ ሁለቱም ሳይድ አሳሪውም ታሳሪውም ቦት ሳይድ ባላንስ የሆነ ዜና ስራ በዛውም ተብሎ ከኤዲተር የተነገረኝ እንግዲህ እኔ በዚህ ሰዓት የዩኒቨርሲቲ ኮንታክትም አልነበረኝም። እኔ ብዙ ጊዜ አፋር ስለምመላለስ ብዙ ጓደኞች አሉኝ። አፋር ጓደኛ የጠየቅኩት ሲጠይቅ የህዝብ ግንኙነት ኃላፊው ስልክ አልነበረውም ለጊዜው። ሌሎች ጓደኞች ሲጠይቅ አይ ወደ ቤት ሲሄድ አይተነዋልና ቤት ታገኛለህ ቢሮ የለም ይሉታል። ይሄ ጓደኛዬ ይዞኝ የትሄዳል እሱ ቤት ማለት ነው። አሁን ስለመታሰራቸው ምናምን ለመዘገብ ነው የመጣሁት። ቀዶቼ ብሬ ነው የመጣሁት ብዬ መታወቂያን አሳይቼ ሁሉም ነገር አስረዳሁት። እሱ ምን አለኝ፣ ይሄ ፔንዲንግ ኬዝ ነው፣ በፍርድ ቤት የተያዘ ጉዳይ ነው። እንደ አጋጣሚ ሆነው ግን የዕለት ዕለት በዋስ ተፈቷል። ፕሬዚዳንቱ ጥር 18 ነበር የታሰሩት፣ የዕለት ዕለት ትላንትና ተፈቷል በዋስ። በዋስ ቢፈቱም አሁን ምን ተብለውም እንደተፈቱ በዋስ መፈታታቸው እንጂ ዝርዝሩ አላውቅም። ስለዚህ ኢንተርቪው ልሰጥህ አይችልም ብሎኝ በቃ ያ የታሰሩበት ኬዝ ግን ነገረኝ።
ከክልሉ የአደጋ መከላከል ጽህፈት ቤት ሲወጣ ያጋጠመውን ግን ጨርሶ ያልጠበቀው እንደነበረ ዮሐንስ ይናገራል።
ፖሊስ መኪና አለ፣ ክላሽ የወደሩ ሰዎች አንተ ነህ ባለ መኪና፣ እኔ ትንሽ መኪና አለች እዛ ባለች መኪና አንተ ነህ ምናምን ናዚ ባ ባንኮል መኪና ስለ ያስገባ ይሞከር አልገባም አልኩት። ማን ናችሁ እነማን ናችሁ ለምንድን ነው የምትወስድኝ የት ነው የምትወስድኝ የት ነው የምሄደው የፍርድ ቤት ትእዛዝ ስላላችሁ ወይ ፖሊስ ታርጋ ስላየሁ እኔ ፖሊስ ናችሁ ብዬ አላምንም ወይ ዩኒፎርም የላችሁ ሲቪል ለብሰው ክላሽ ከመያዛቸው ውጭ ሌላ ምንም ነገር የለም አልወጣም አልኩት። ከዛ የጋቢና ውስጥ ለካ የልዩ ሀይል አዛዥ አለ፣ የክልሉ የልዩ ሀይል አዛዥ እሳቸው ወረዱና ተረጋጋ አሉኝ። ተውት በራስ መኪና ተከተለኝ። ወዴት ነው የምከተሉት? ምን አረኩ? ምን ማን ነው ትርሶ? በቃ እዛ ይነገርሃል፣ ግባና በራስ መኪና ከዚህ በላይ ጉንጭ አልፋ ሊሆንብኝ ስለሆነ ያው ሜጋ ፖሊስ ተመደበ። የዩኒቨርሲቲው የህዝብ ግንኙነት ኃላፊ ከነሱ በእነሱ መኪና ይዘውን ወደ ፖሊስ ኮሚሽን ነው የወሰዱን። እዛ ስንሄድ በቀጥታ ላፕቶፕ አምጣ ነው ያለኝ የልዩ ኃይል አዛዥ። ምንም ንግግር የለም ምን የለም፣ በዚህ ነው የተጠረጠርኩ የለም። እዛ ለሁለታችን ሁለት ክላሽ የወደሩ ሰዎች ነው እየጠበቁ ነው ያሉት። ላፕቶፕ የሰጠኋቸው ገቡ ወደ ቢሮ። አንድ ሰዓት ይሆናል ጠበቅን፣ ምንም ነገር የለም። ከዛ ነው የተጠራው፣ ገባሁ። ለምን መጣ? ስለ ድርቅ ጉዳይ ለመዘገብ መጥቼ ነበረ። አጋጣሚ ደግሞ ከቢሮ እንደዚህ ሀሳብ መጣና እሱንም ለማጣራት ሲሄድ እንደዚህ እንደዚህ፣ እሺ ኢንተርቪው አድርገሃል፣ አምጣው ኢንተርቪው ድምፁ። ማንን ነው ኢንተርቪው? በቃ ስለ ዩኒቨርሲቲ ፕሬዚዳንት መታሰር በተመለከተ ኢንተርቪው አድርገሃል፣ አምጣ። ይሄን እየመረመረኝ ያለው ማን ነው? አምስት ይሆናሉ፣ የክልሉ ፖሊስ ኮሚሽን ኮሚሽነር፣ ምክትላቸው፣ የልዩ ሀይል አዛዥ እና ሌላ መምሪያዎች ኃላፊዎች መርማሪዎች ምናምን ነገር አምስት ባለስልጣኖች የኮማንድ ፖስት አባላት እንደሆኑ ነው የተነገረ።
ዮሐንስ ገብረ እግዚአብሔር የአያያዝ ሁኔታ ያስገረመውን ያህል በነጻ ተለቆ ሲሰናበትም የተሰጠው ማስጠንቀቂያ አስደንቆታል። በኢትዮጵያ ውስጥ የንግግርና ሀሳብን በነጻ የመግለጽ መብት ሲጣስ ማየት የተለመደ እንደሆነ ያስታወሰው ጋዜጠኛ የአፋር ክልል ፖሊስ የሰጠውን የስራ መመሪያም እንዲህ ይተርካል።
የፈቱን በሚገርም ማስጠንቀቂያ ነው። ምናልባት በተለያዩ ምክንያት የፍሪደም ኦፍ ስፒች ሲጣስ እናያለን። እኔ በግሌ እንደዚህ አጋጥሞኝ አያውቅም። ስለ መጣህበት የድርቅ ጉዳይ መዘገብ ትችላለህ፣ የዩኒቨርሲቲ ፕሬዚደንት ጉዳይ ግን አንፈቅድልህም። እዚህ ላፕቶፕም ንብረትም ይዘህ መሄድ ትችላለህ ተብሎ ያው የልብ ህመምተኛውን ሰውዬም ጨምሮ ዩኒቨርሲቲው የህዝብ ግንኙነት ኃላፊን ጨምረ 9 ሰው በአጠቃላይ በነጻ ለቀቁን ማለት ነው እንግዲህ።
አቶ ዮሐንስ የደረሰበትን ችግር ለመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ለዶክተር ነገሪ ሌንጮ እንዳስታወቀ ጽህፈት ቤቱ ለውጭ የመገናኛ ብዙሀን ወኪሎች የሚሰጠውን መታወቂያ ለአፋር ክልል ፖሊስ ኮሚሽነርና ለክልሉ ልዩ ኃይል አዛዥ ቢያሳይም በቁም ነገር እንዳልታየ ማስረዳቱን እንደገለጸላቸው ተናግረዋል። እርሳቸውም ጉዳዩን እንደሚከታተሉት እንዳስታወቁት አስታውሰዋል። ቪኦኤም ይህን በተመለከተ ሚኒስትሩን በስልክ ጥያቄ አቅርቦላቸዋል። ለጊዜው በጽህፈት ቤታቸው እንደማይገኙ ያስታወቁት ዶክተር ነገሪ ሌንጮ የችግሩን መንስኤ በቅርበት እየመረመሩ መሆናቸውን ገልጸዋል። ስራውን እንደሚወድና የሚሰራውንም እንደሚያውቅ የሚናገረው ዮሐንስ ፍርሃት እንደሌለበት፣ በስራው ምክንያት የሚመጣውንም ጉዳት ለመቀበል ዝግጁ እንደሆነም ያስረዳል። ይሁንና ለደህንነቱ ስጋት እንዳለው አይሸሽግም።
እርግጥ ነው የደህንነት ስጋት ይሰማሃል። ትላንትና አሁን አፋሮቹ በጣም የሚገርም ተንከባክበው ምን ብለው በቃ ውጣ፣ ሌላ ነገርም ሰበብ ሊያመጡብ ይችላል ተብሎ ሌሊቱን ሙሉ ነው እንግዲህ በጅቡቲ መስመር አስበው መኪና የሚንቀሳቀስበት ለህይወቴ አደጋ በሚያመጣ ሁኔታ ነው ስነዳ የመጣሁት እና እንዴት ደህንነት ሊሰማ ይችላል እንደዚህ የሆነ እየሰራ።
የአፋር ክልል ፖሊስ ኮሚሽን ኮሚሽነርን አቶ መሐመድ አልዋፍካይን በተፈጠረው ችግር ዙሪያ ልናናግራቸው በተደጋጋሚ ስልክ ብንደውልም ስልኩን አላነሱትም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እንሸጋገራለን። ወደ ኬንያ ይወስደናል። ኬንያ ውስጥ 7 የሐኪሞች ማኅበር ባለሥልጣናት ለአንድ ወር በእስር ላይ እንደሚቆዩ ተገልጿል። ሐኪሞቹ ለእስራት የተዳረጉት የሀገሪቱን የጤና አገልግሎት ከሁለት ወር በላይ አሰናክሎ ወይም አሽመድምዶ አቆይቷል የተባለው ሥራ የማቆም አድማ እንዲያበቃ ባለማድረጋቸው እንደሆነ ተገልጿል። ከናይሮቢ መሐመድ ዩሱፍ የላከው ዘገባ ለአዲሱ አበባ ያቀርበዋል።
በጤና ጥበቃ ሚኒስቴር ባለሥልጣናትና በሐኪሞቹ ማኅበር ጠበቃ መካከል ከሁለት ሰዓታት በላይ የተካሄደውን ውይይት ያዳመጡት የከፍተኛው ፍርድ ቤት ዳኛ ሄለን ዋሲልዋ የአንድ ወር እስራት በይነውባቸዋል።
እንደ አውሮፓ አቆጣጠር ባለፈው ታህሳስ 1 ቀን በፍርድ ቤት በተሰጠው ትዕዛዝ መሠረት በእርግጥ በውይይት ላይ እንደነበሩ አመልክተዋል። ዳሩ ግን የሥራ ማቆም አድማው እንዲያበቃ የተላለፈውን ትዕዛዝ ማክበር እንዳልቻሉ ግልጽ አላደረጉም።
የሥራ ማቆም አድማው ከ2500 በላይ የጤና ተቋማትን እንቅስቃሴ ያሰናከለ ሲሆን በሚሊዮኖች የሚቆጠሩ ኬንያውያን የጤና አገልግሎት እንዳያገኙ ማድረጉም ታውቋል። ነገር ግን የኬንያ ሕክምና ሙያተኞች ማኅበር እንዳስታወቀው ዛቻ ወይም ከሥራ ስለማባረር የሚሰጥ ማስጠንቀቂያ የጤና አገልግሎት ሰጪዎችን ሊያሰጋ ወይም ሊያስፈራራ አይችልም። መንግሥትም ሆነ የቀበሌ አስተዳዳሪዎች አድመኞቹን ከሥራ እስከ ማገድና በምትካቸው የውጭ አገር ሙያተኞችን ከህንድና ከኩባ እንደሚያመጡ አስታውቀዋል። በአድማ ላይ ከሚገኙት ብዙ ሺህ ሐኪሞች መካከል የኬንያው ብሔራዊ ሆስፒታል ዶክተር ኬቪን ደንዴ አንዱ ናቸው። የአድማውን ዓላማ በመደገፍም ዛሬ ሰኞ ፍርድ ቤት ቀርበው ነበር።
As long as our leaders serve their jail term, there will be no doctors going back to work.
መሪዎቻችን እስከ ታሰሩ ድረስ፣ ዶክተሮች ያነሳናቸው ጥያቄዎችም እስካልተመለሱ ድረስ ወደ ሥራ የሚሄድም ሆነ ከመንግሥት ጋር የሚደራደር አንድም ሐኪም አይኖርም። አሁን የተበየነው የእስራት ውሳኔም መፍትሔ እንደማያመጣ ግልጥ ነው። እጃችን ላይ ያለውን ችግርም አይፈታም።
የሥራ ማቆም አድማ ላይ ያሉት ሙያተኞች እንዳመለከቱት መንግሥት እንደ አውሮፓ አቆጣጠር በ2013 የተደረሰውን አጠቃላይ ስምምነት በሥራ ላይ ማዋል ይኖርበታል። የዚያ ስምምነት አንዱ ነጥብ መንግሥት ደሞዛቸውን በጥፍ ማሳደግ እንደሚገባው የሚጠይቅ ሲሆን በየሆስፒታሉ በቂ ሕክምና መገልገያ መሳሪያዎች አለመኖርና የሠራተኞች ደህንነት በውል አለመጠበቁም አብረው የተነሱ ጥያቄዎች ናቸው። የገንዘብ ሚኒስቴር በበኩሉ በሰጠው ቃል በስምምነቱ ላይ የቀረቡትን ጥያቄዎች ለማሟላት መንግሥት አቅሙ እንደሌለው አመልክቷል።
አሁን ከምሽቱ 3 ሰዓት ከ27 ደቂቃ ሊሆን ነው። ዋሽንግተን ዲሲ ላይ ደግሞ ከቀኑ 7 ሰዓት ከ28 ደቂቃ መሆኑ ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እየተከታተላችሁን ያላችሁት። ፕሮግራሙን እየመራ ያለው ንጉሡ ታምሬ ነው። እንደዚሁም ጆ ጊል ቴክኒሻኑ በስቱዲዮ መሳሪያዎች ላይ ይገኛል። ቆንጅታዬና እኔም ሰሎሞን አባተ በስቱዲዮ አብረናቸዋለን። ማንን ነው የምንሰማት ይሆን?
ሄሎ አዴልን ነው እያደመጥን ያለ ነው።
የዓመቱ ምርጥ አልበም፣ የዓመቱ ምርጥ ቀረጻ፣ የዓመቱ ምርጥ ዘፈን በእግር ኳስ ቋንቋ ቢሆን ኖሮ ሃትሪክ ይባል ነበረ። በአንድ ጨዋታ አንድ አግቢ ለሚያስቆጥራቸው 3 ተከታታይ ጎሎች። በታላቁ የሙዚቃ ዓለም ፍልሚያ መድረክ በግራሚው ግጥሚያ ግን ትራይፌክታ ይባላል። አዴል ትናንት እሁድ ምሽት ሎስ አንጀለስ ካሊፎርኒያ ላይ የተካሄደው የ59ኛው ግራሚ አዋርድስ ኮከብ ነበረች። እንግሊዛዊቷ ዘፋኝና ሙዚቀኛ አዴል አሜሪካዊቱን የላቀች ኮከብ ሱፐርስታር ቢዮንሴን በ25 አልበሟና በሄሎ ነጠላ ዘፈኗ ልቃ ተገኝታለች።
And the Grammy goes to Hello, Adele.
አዴል ወደ መድረኩ እንደወጣች ግን ስለማሸነፏ ፉከራን ለመራጮቿ ምስጋናና ሙገሳን ሳይሆን ያሰማችው ጣኦቴ ያለቻትን ቢዮንሴን ማሞካሸት ነበር የመረጠችው።
My dream and my idol is Queen Bee and I adore you and I am you move my soul
lemina taute nigiste binesh ejiga fakrshallo menfesin beyeletu tinchatallish lallefut 17 amataten ihinnu sitadergi noroshal afakrshallo indetanetsh inditnorilling efelgallo shi
lenegaru beyonce betuhun badu jwanalotachim
lemina beyonce
እጅግ ለተደነቀችበት ዘመነኛ ዘይ አልበሟ ለመኔድ ግራሚዋን ይዛውታለች ቢ
We all experience pain and loss and often we become inaudible. My intention for the film and album was to create a body of work that would give a
ሁላችንም ብንሆን ህመምና ማጣት ይገጥመናል። ብዙ ጊዜም ድምጻችን ሳይሰማ ይቀራል። ለፊልምና ለአልበም ስዘጋጅ ሐሳቤ የነበረው ሰውነቴን ለህመማችን፣ ለትግላችን፣ ለጽልመታችን፣ ለታሪካችን ድምጽ መሆን በሚችል አቋም እንዲንቀሳቀስ ለማድረግ ነበር። ምቾት የማይሰጡን ችግሮቻችን እንዲመቹን ለማድረግ።
የትናንትናው ግራሚ እጅግ የደመቀ ነበር። የተለያዩ ትርኢቶች ነበሩ። መንታ የጸነሰችው ቢዮንሴ እንኳን ክብር ለእናትነት ድንቅ ዳንሷን አሳይታለች። ብሩኖ ማርስ፣ ፕሪንስ፣ ሌሎችም ያለፉ ከዋክብት ታስበውበታል። እነሆ የአዴልን ሄሎ
ግሩም ዝግጅት ነው።
አዎ ታንኪ አመሰግናለሁ። በነገራችን ላይ የትናንትናውን የግራሚ አዋርድስ ዝግጅት ትንሽ ተቆር ሊያደርግ ይችል የነበረ ሁኔታ ነው። እጅሽ ላይ ይዘሻል
አይደል? ተፈጥሯል። አዎ እውቁ ጥቁር አሜሪካዊ ድምጻዊ አልጂሮ ከዚህ ዓለም በሞት ተለይቷል። የግራሚው ዝግጅት ሊካሄድ ጥቂት ሰዓታት ሲቀሩት ነው ታዋቂው የጃዝ እና የሪዝም ኤንድ ብሉስ ስልት ድምጻዊ የአልጂሮ ህልፈት ዜና የተሰማው። እሱም የሰባት ግራሚ ተሸላሚ ሲሆን አልጂሮ በ76 ዓመት ዕድሜው ትናንትና እሁድ ማታ የግራሚው ድግስ በሚካሄድበት በሎስ አንጀለስ በሚገኝ ሆስፒታል ነው ህይወቱ ያለፈው። ባለፈው ሳምንት የድካም ስሜት እንደነበረው ነገር ግን እያገገመ እንደነበረ ሲነገር ነበር። ሆኖም የዚህን አመት የሙዚቃ ዝግጅቶቹን እንዲሰርዝም ተገዶ ነበር ተብሏል። ይሁን እንጂ ለህልፈት ያበቃው ምን እንደሆነ በእርግጠኝነት እስካሁን አልተነገረም። በተለያዩ የሙዚቃ ዘርፎች በጃዝ፣ በፖፕ እና በሪዝም ኤንድ ብሉስ ለግራሚ በመብቃት ልዩ ተሰጥኦ እንደነበረው ይነገርለታል። አልጂሮ ከታላላቅ የጃዝ ስልት ሙዚቀኞች አንዱ ተብሎ የተከበረ ነው። ከሚታወቅባቸው ዜማዎች አንዱ We're in this love together, after all, እና Moonlighting የተባሉት ይገኙባቸዋል። እስኪ ንጉሱ ቢያግዘን We're in this love together የሚለውን እንስማለት።
በዚህ ጉዳይ ሁለታችንም አብረንን
እንደማለት። አዎ Every time we hear the music
አልጃሬት we're in this love together.
በነገር ላይ ሰለሞን ትናንትና በምርጥ የጃዝ አልበም የተሸለመው ግሬጎሪ ፖርተር ጃዝ የነጻነት ሙዚቃ ነው አልጅሮ ደግሞ የጃዝ ሙዚቃ ቁንጮ ነው ሲል አድናቆቱን ገልጾለታል።
ድንቅ አባባል ነው። የጃዝ ሰዎች ሁሉ የሚሉት ነው ጃዝ የነጻነት ሙዚቃ መሆኑና ይሄ ለዚህ ደግሞ ትናንትናውኑ ከዚህ ከግራሚ አዋርድስ በፊት ላለፈው ለአልጀራ ይሄንን ትልቅ ክብር መስጠት ትልቅ ነገር ነው በእውነቱ። እና ግራሚ ምንድነው የሚል ጥያቄ ነበርና ግራሚ አዋርድስ ከዚህ ከግራማፎኗ ጋር የተያያዘ ነው ሽልማቷን ይዘው ከሚወጧት። ይሄ ሽልማት በተጀመረበት ጊዜ ግራማፎን ነበረ ለሙዚቃ
የዛሬ 59 ዓመት
በዛሬ
50 አልነበረንም ልበል
በፊት ማለት ነው። እና ይሄው ነበረ ከግራሚ አዋርድስ ጋር የተያያዘው ዝግጅታችን ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። 3 ሰዓት ከ30 8 ከ37 ደቂቃ ሆኗል። አሁን
የሚቀጥለው የስፖርት ዝግጅት ይሆናል። አዘጋጅና አቅራቢ ሶሎሞን ክፍሌ።
በትላንቱ 34ኛው የጃን ሜዳ አገር አቋራጭ ሻምፒዮና ውድድር ጌታነ ሞላ፣ ዴራ ዲዳ፣ ተፈራ ሙሲሳና ለተሰንበት ግደይ ጥሩ ሰዓት አስመዝግበዋል። ከአዲስ አበባ ዘገባ አለን። በሆንግ ኮንጉ ዓለም አቀፍ ማራቶን ደግሞ በጉሉሜ ቶለሳ የተመራው የኢትዮጵያ ቡድን ከአንደኛ እስከ አስረኛ ተከታትሎ በመግባት ታሪክ ሰርቷል። የወንዶቹንም መላኩ በላቸው ቀድሞ ገብቷል። የአገር ውስጥና የውጭ አገር ኳስ ዜናዎችም አሉን። አብራችሁን ቆዩ። ትናንት አዲስ አበባ የተካሄደውን 34ኛውን የጃን ሜዳ አገር አቋራጭ ሩጫ ውድድር ላስቀድም። ውድድሩ የተካሄደው ኢትዮጵያ ዘንድሮ በካምፓላ ዩጋንዳ ለሚካሄደው የዓለም አገር አቋራጭ ሻምፒዮና የሚሳተፉ አትሌቶቿን ለመምረጥ እንዲያስችላት ነው ተብሏል። ገዛኝ ጽዮን መስቀል በስፍራው ተገኝቶ ተከታትሏል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። በተሳታፊ አትሌቶች ብዛትና በጠንካራ ፉክክሮች የጃን ሜዳ አቧራ የተቀሰቀሰበት 34ኛ የጃን ሜዳ ኢንተርናሽናል ዓመታዊ አገር አቋራጭ ሻምፒዮና ትናንት በድምቀት ተከናውኗል። ለሁሉም ክፍት በሆነው በዚሁ የአገር አቋራጭ ሻምፒዮና አትሌቶች ከግልና ከተለያዩ ተቋማት የተውጣጡ 1229 አትሌቶች በአምስት የመወዳደሪያ ርቀቶች ተፎካክረውበታል። በየርቀቱ ከአንደኛ እስከ ስድስተኛ የሚወጡ አትሌቶች ከሶስት ሳምንት በኋላ ኡጋንዳ በምታስተናግደው 42ኛው የዓለም አገር አቋራጭ ሻምፒዮና በሀገር የሚወከሉ አትሌቶች የሚመረጡበት በመሆኑ ጠንካራ ፉክክር ታይቶበታል። በአስር ኪሎ ሜትር አዋቂ ወንዶች የመከላከያው አትሌት ጌታነህ ሞላ የመጨረሻዎቹን 400 ሜትር ተከታዮቹን ቀድሞ እንደ ሸመጠጠ በአንደኝነት ፈጽሟል። የትራንስ ኢትዮጵያው አባዲ ሀዲስና ሞሶቦ ሲሚንቶ ሞገስ ጡማይ ግን ሁለተኛና ሶስተኛ ሆነው ጨርሰዋል። የሴቶቹም ተመሳሳይ ርቀት 10 ኪሎ ሜትር ነበር። እዚህ ውድድር ላይ ታሸንፋለች ተብሎ ቅድሚያ ግምት የተሰጣት አትሌት ሰንበሬ ተፈሪ በመገፋፋት ጫማዋ ወልቆባት በመቸገሯ ሰባተኛ ሆና መጨረስ ተገዳለች። በዚህም አትሌት ጅራኒ ጋዲ ከኦሮሚያ ቀዳሚ ሆና ስታሸንፍ፣ የኢትዮጵያ ንግድ ባንኩ አትሌት በላይነሽ ኦልጅራ፣ አትሌት ገበያነሽ አየለ ከመከላከያ ሁለተኛና ሶስተኛ ወጥተዋል። ሌሎች የወጣት ሴቶች 6 ኪሎ ሜትርና የወጣት ወንዴ 8 ኪሎ ሜትር እንዲሁም ለመጀመሪያ ጊዜ የተደረገው ድብልቅ የዱላ ቅብብል ሩጫም ተካሂዷል። በዘንድሮ የጃን ሜዳ ዓመታዊ ሀገር አቋራጭ ሻምፒዮና ከመቼውም ጊዜ ብዛት ያለው ተወዳዳሪ አትሌቶች የተሳተፉበት ከአንድ እስከ ስምንት ደረጃ ለሚወጡ አትሌቶች ከ320,000 ብር በላይ ለሽልማት የቀረበበት ለተመልካች ዘና የሚያደርጉ የሜዳ ትዕይንት የዲጄ ሙዚቃ የተለቀቀበትና የሙዚቃ ስልቱንም ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ሻለቃ ኃይሌ ገብረስላሴ ከሌሎች ኃላፊዎች ጋር በመሆን ባህላዊ ጭፈራ በማሳየት ተመልካች ዘና ያደረጉበት አጋጣሚ ሆኖ አልፏል።
ገዛኸኝ ጽዮን መስቀልን አመሰግናለሁ። ወደ ትላንቱ የሆንግ ኮንግ ማራቶን ውድድር ዜና እንለፍ። በመግቢያ ላይ እንደገለጽኩት በጉሉሜ ቶለሳ የተመራው የሴቶቹ ቡድን ከአንደኛ እስከ አስረኛ ተከታትሎ በመግባት ታሪክ ሰርቷል። የእነዚህን ድንቅ አትሌቶች ማንነት ማስተዋወቅ እፈልጋለሁ። አንደኛ ጉሉሜ ቶለሳ፣ ሁለተኛ አበሩ መኩሪያ፣ ሶስተኛ ቤተልሔም ሞገስ፣ አራተኛ ለተብርሃን ኃይሌ፣ አምስተኛ አዛለች ማስረሻ፣ ስድስተኛ ፀሐይ ደሳለኝ፣ ሰባተኛ እህቴ ብዙአየሁ፣ ስምንተኛ አያንቱ አበራ፣ ዘጠነኛ እታለማሁ ሀብተወልድ፣ አስረኛ ሸዋረጌ አለነ ናቸው። ሁሉንም እንኳን ደስ አላችሁ እላለሁ። በወንዶችም ሆንግ ኮንግ ላይ ቀዳሚው የኢትዮጵያ አትሌት ነው መላኩ በላቸው ይባላል። እዚህም ከመጀመሪያዎቹ አስሩ ሦስቱ ኢትዮጵያውያን ሆነዋል። አዱኛ ተክሌ በሦስተኝነት፣ አብራራው ምስጋናው በዘጠነኝነት አጠናቀዋል። ኬንያ ሁለተኝነቱን ስፍራ ወስዳለች። ጁልስ ኬተር ነው መላኩን ተከትሎ የገባው። ከአስሩ ደግሞ ሰባቱን ቀዳሚ ስፍራ ሸፍነዋል ኬንያውያን። ውድድሩን በኬንያና በኢትዮጵያ መካከል አስመስለው ታይተዋል። የአትሌቲክሱ ሩጫውን ስፖርት ዜና በዚሁ ላብቃ። እንደገና ወደ አዲስ አበባ ይሆናል የምመልሳችሁ ገዛ አንጾ መስቀል። በኢትዮጵያው ፕሪምየር ሊግና በአፍሪካ ማጣሪያ ላይ ተከታዩን አጠር አጠር ያለ ዜና ልኮልናል።
በአፍሪካ ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ቅዳሜና እሁድ ተካሂደዋል። ባለፈው ዓመት የሀገር ውስጥ ውጤታቸውን መሰረት በማድረግ ከኢትዮጵያ ቅዱስ ጊዮርጊስና መከላከያ በአህጉራዊ ክለቦች የመጀመሪያ ማጣሪያቸውን ሁለቱም በድል ተወጥተውታል። የአምናው የኢትዮጵያ ፕሪምየር ሊግ ሻምፒዮናው ቅዱስ ጊዮርጊስ ወደ ሲሸልስ አምርቶ የሲሸልስ አቻውን ኮትዲዮርን 2-0 አሸንፎ ተመልሷል። አንዱም በጨዋታ ሁለተኛውን በፍጹም ቅጣት ያስቆጠረው ሳላዲን ሰይድ ሲሆን በዚህም ውጤት መሰረት ተከታይ የመልስ ጨዋታ ጊዮርጊስ በሜዳው ስለሚሆን ወደ ቀጣዩ ዙር የማለፉን ወሳኝ ስራ ጊዮርጊስ አጠናቋል ማለት ይቻላል። ቅዱስ ጊዮርጊስና ኮትዲዮር የመልስ ጨዋታቸውን በአዲስ አበባ ወይም በሐዋሳ ከሳምንት በኋላ ያደርጋሉ። ሌላው እዚህ በአዲስ አበባ ስታዲየም ትናንት መከላከያ የካሜሩን ያንግ ስፖርት አካደሚን አስተናግዶ የመጀመሪያውን ማጣሪያ ጨዋታቸውን በመከላከያ 1-0 አሸናፊነት ተጠናቋል። አዲሱ ተስፋዬ በ41ኛው ደቂቃ ከማዕዘን የተሸጋገረች ኳስ ከካሜሩን ተከላካዮች ተሻምቶ በግንባሩ ወደኋላ ቀልብሶ ያስቆጠራት ክሪን ግብ ተደናቂ አድርገዋለች። ጎል አስቆጣሪው አዲሱ ለቡድኑ በተከላካይ መስመር የሚጫወት ነው። እንዲሁም ሲባል የካሜሩን ያንግ ስፖርት የዋዛ አልነበረም። በኳስ ቁጥጥርና በአካል ብቃት እንዲሁም በአንድና በሁለት የኳስ ቅብብል ፈጥሮ ጎል በመድረስ የተሻለ ብልጫ እንደነበረው በአጠቃላይ የጨዋታ ሂደት አሳይቷል። መከላከያና ያንግ ስፖርት አካደሚ የመጨረሻ ጨዋታቸውን የፊታችን ቅዳሜ በካሜሮን ለዋንዳ ከተማ ላይ ያደርጋሉ። የሆነው በእኔ በኩል ያለው ሰለሞን
ገዛኝ ጽዮን መስቀልን አመሰግናለሁ። ካለን ጊዜ አንጻር አድማጮች በዚሁ ለማብቃት እንገደዳለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። ለጥያቄው መልስ
የጥያቄው መልስ ያለፈው ክፍል ሁለት ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ አትኩሯል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌ፣ ከብረሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው።
እስቲ ለማስታወስ ያህል የከትናንት በስቲያው ዝግጅት ባበቃበት በአቶ ህሩይ ጥያቄ ምንነት ስንነሳ
የሀገሪቱን ችግር በትክክለኛ ስሙ ጠርቶ ትክክለኛ የፖለቲካ መፍትሄ ባለመሰጠቱ ምክንያት ውሎ አድሮ ሊፈጠር ለሚችለው ችግር ኃላፊነት የሚወስደው ማን ነው?
እውነት ያለችው ማን ዘንድ ይሆን የሚሉት በተሐድሶ ስም በየካምፑ ታጉረው ከፍተኛ የሰብአዊ መብቶች ረገጣ እንደ ተካሄደባቸው የሚናገሩት ታሰርኩ፣ ተገረፍኩ የሚሉት ወይስ መንግስት?
የሰብአዊ መብቶች ተሟጋች ድርጅቶች የሰብአዊ መብቶች ጉዳይ የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም የሌላቸው ስለምንድን ነው?
እንግዲህ ለነዚህና ሌሎችም ጥያቄዎች መልስ የሚሰጠው የዛሬው ክፍል ይቀጥላል። አዘጋጅና አቅራቢ ትዝታ በላቸው ነች።
መጀመሪያ አቶ ታምራት፣
ይሄ ዓለም በዓለም አቀፍም ሕግ በተለያዩ ድንጋጌዎችም በሀገራችንም ሕግ በአስቸኳይ ጊዜ አዋጅ ውስጥ የሰዎች የመንቀሳቀስ ዲሞክራሲያዊና ሰብአዊ መብቶች ይታገዳሉ። አሜሪካም ሀገር እኮ በተለያየ ጊዜ ጥቁሮች የሚያነሷቸው የመብት ጥያቄዎች እኮ የአስቸኳይ ጊዜ አዋጅ የታወጀባቸው ክልሎች አሉ። እዛ ሲሆን ትክክል፣ እዚህ እኛ ጋር ድሀ ስለሆን ነው ወይስ ምንድን ነው? ዩኒቨርሳል ነው የሰው ልጆች መብት አይደል እንዴ? ስንከራከር በዛ ሚዛኑ ማየት ጠቃሚ ነው። ፈረንሳይም በተመሳሳይ መልኩ የአስቸኳይ ጊዜ አዋጅ ውስጥ ያለ ሀገር ነው። እዛም በተመሳሳይ መልኩ ነው ሰስፔንድ እየተደረገ ያለው የግለሰቦች ሰብአዊና ዲሞክራሲያዊ መብቶች። ስለዚህ አሁን እየተደረገ ያለው ሌሎች ተነጻጻሪ መብቶች፣ የግለሰብ የመዘዋወር መብቶች፣ የሌሎች ሰላማዊ ሰዎች እንቅስቃሴ እንዳይስተጓጎል፣ አደጋ ላይ እንዳይወድቅ የነበረው ሁኔታ ለመቀልበስ ሲባል ነው የታወጀው። በዛ ውስጥ የመዘዋወር በተወሰነ መልኩ የታገደበት ሁኔታ ነበር። ሌሎች መብቶችም እንደዚሁ የታገዱበት ነበር። ይህንን የአስቸኳይ ጊዜ አዋጅ በየትም ሀገር ያለው የሚፈቅደው መሆኑ መገንዘብና መረዳት ጠቃሚ ይመስለኛል። ይሄ እነዚህ የተሃድሶ ማሰልጠኛ ተቋማትን የተሳለበት አግባብ እኔ ትክክል አይመስለኝም። እነዚህ ተቋማት የመንግስት ሰራተኞችም ጭምር ብዙ ጊዜ ስልጠና የሚወስዱባቸው ተቋማት ናቸው። በጣም በርካታ ሰው በአንድ ጊዜ ማስተናገድ ስለሚችሉና ለስልጠናም አመቺ ሆነው የተደራጁና እንትን ያሉ ናቸው።
አንድ ሁለት ጥያቄዎችን ላስታውሶት፣ አቶ ፍስሐ ያነሱት አለ። እስከ ዛሬ ድረስ ለተገደሉት ራሱ መንግስት 500 ሰዎች እንደተገደሉ አምኗል። ተቃዋሚ ድርጅቶች ደግሞ በሺ የሚቆጠር ብለው ነው የሚናገሩት። የሰብአዊ መብት ድርጅቶችም ያወጡት ቁጥር አለ። አቶ ፍስሐ እንደጠቀሱት የአምነስቲ ኢንተርናሽናል አጥኚ አንድም ግለሰብ እነኚህን ሰዎች በመግደል እስካሁን ለፍርድ አልቀረበም። ሌላ ጠያቂያችን ቀደም ያሉት ደግሞ ስለተሰወሩ ሰዎች መልሶን ይስጡ
ነው። ይህን በተመለከተ ተናጠል ጥያቄ ነው። ይህንን ጥያቄ በቀጥታ የተደራጀ ተቋም አለ። እኔ አምነስቲ ኢንተርናሽናል ምናምን አይደለም በኢትዮጵያ ጉዳይ የሚመለከተው። እዚህ በተወካዮች ምክር ቤት የተቋቋመ የሰብአዊ መብት ኮሚሽን የሚባል አለ። የእንባ ጠባቂ ተቋማት አሉ። ሰብአዊ መብት ኮሚሽንም አንድ ሰው አልጠቀሰው። ሰብአዊ መብት ኮሚሽን ባለፈው በተለያዩ አካባቢዎች ከማንነት ጥያቄ ተያይዞ በተቀሰቀሰው ሰዎች ላይ በደረሰው የአካልና ሌላም ጉዳት መግለጫ አውጥቷል፣ ሰነድ አውጥቷል። ይሄንም በደንብ ማየትና ከዛ ጋር ተነስቶ ያለውን ሁኔታ ማየት ጠቃሚ ነው። ስለዚህ መንግስት ከማንም በፊት ያሉበትን ችግሮች ራሱ ባቋቋማቸው ተቋማት እያየ እየፈተሸ ለማስተካከል ጥረት እያደረገ በዛ መንገድ ማየት ጠቃሚ ነው። አስተዳዳሪ ችግሮችንም በተመለከተ የእንባ ጠቋሚ ይህንን ጉዳይ በየጊዜው እየፈተሸ ለማስተካከል ጥረት ያደርጋል። በዛ መልኩ ብናየው ጠቃሚ ይመስለኛል። ሌሎች የውጭ ኃይሎች ባስቀመጡት ስታንዳርድ አለ፣ ዓለም አቀፍ ስታንዳርድ አለ፣ የሀገራችን ህገ መንግስት አለ።
አቶ ያሬድ ቀደም ብሎ አቶ ታምራት በሚነጋገሩበት ጊዜ ሀሳቡን ሊያክሉ ነበር። በሱ ይጀምሩና የቀደሙ ጥያቄዎችን ከአድማጮቻችን የመጡ ጥያቄዎችን አጠር አድርገው ይመልሱልኝ።
እሺ፣ አመሰግናለሁ። ፍስሐ ነበረ በመሀል ገብቶ የነበረው ግን ልቀጥልና አቶ ታምራት የሚያነሷቸው ነገሮች እንደው ባጭሩ እንኳን አሁን የዚህ ኢትዮጵያ ውስጥ ያሉ የህግ ተቋማት እነዚህ የሰብአዊ መብት ኮሚሽን፣ እንባ ጠባቂ የሚባሉት ነገሮች ሁሉ ስራቸውን በአግባቡ በተቋቋሙበት አላማ እየሰሩ እኮ አለመሆኑን የሚያሳዩ መዓት ነገሮች። አሁን የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ውስጥ የተፈጸሙትን ችግሮች አጣርቶ ሪፖርት አውጥቷል። እስካሁን ድረስ ያንን ሪፖርት ደብቆ ነው ያለው ይሄ ተቋም። ለምክር ቤቱ ብቻ መንግስት የወሰደው እርምጃ ትክክል ነው የሚል የተድበሰበሰ ሪፖርት ከመስጠት ውጪ ሪፖርቱ ይፋ አልሆነም። ህዝብ የጉዳዩ ባለቤት ነው፣ ይመለከተዋል ያንን ሪፖርት የማየት። እኔ የእሳቸውን ንግግር ራሱ አሁን በሶስት መንገድ ነው። አንደኛ ወይ ሆን ተብሎ ዲናያል ይሄ መንግስት ባለስልጣናት ብዙ ጊዜ ደጋግመው ሁሉን ነገር የመካድ አዝማሚያ ይታይባቸዋል። አንዳንዱ ደግሞ የግንዛቤም ችግርና ጭብጡን ራሱ ደግሞ ወደ ሌላ አቅጣጫ የመውሰድ ነው። እንዲህ ያሉት ነገሮች ናቸው ለእኔ የመጣው አንዱ ጥያቄ። ከእንዲህ አይነት ስርዓት ጋር መወያየትስ ያስፈልጋሉ የሚል ሰዎች ተስፋ እንዲቆርጡ ጨለምተኝነት እንዲሰፍን እያደረገ ያለው መንግስት እና የመንግስት ባለስልጣናት ህዝብ ለሚያነሳቸው ጥያቄዎች የሚሰጡት ምላሽ ነው። እንደ አንድ የሰብአዊ መብት ተሟጋጅ ሰብአዊ መብቶችን የማስከበር ግዴታ በዓለም አቀፍ የሚሆን በሀገሪቷ ህገ መንግስት ያለበት መንግስት ስለሆነ ያ መንግስት አምባገነንም ይሁን ምንም ከዛ መንግስት ጋር መደራደር፣ ጫና መፍጠር፣ የሰብአዊ መብት አያያዙን እንዲያስተካክል ያላሰለሰ በየጊዜው የማይስተጓጎል ጉትጎታ ማረግ የአንድ የሰብአዊ መብት ድርጅት ተግባር ነው። ይሄንን ቀደም ብለው ለጠየቁኝ ለመመለስ ነው። ሌላው ግን ከዚህ ከተፈጸሙ ሰቆቃዎች ጋር በተያያዘ አስቸኳይ ጊዜ አዋጅ ለምን ታወጀ የሚል ጥያቄ አይደለም የተነሳው። ቶርቸር ግን የማሰቃየት ተግባር ግን በምንም መንገድ በማንኛውም በጦርነት ጊዜ ይሁን በአስቸኳይ ጊዜ ይሁን በምንም መንገድ ሊጣስ የማይችል አብሶሉት የሆነ የማይገሰስ መብት ነው እና ይሄንን ነው በየካምፑ በጣም በሚሰቀጥጥ ሁኔታ በብዙ ሰዎች ላይ ተፈጸመው። ለዚህ ደግሞ እኔ ብዙም ማስረጃ ማቅረብ ሳያስፈልገኝ ሰው እየደወለ ምስክርነት ቃሉ ሊሰጥ ይችላል እና አሁንም የአቶ ታምራት ሁኔታ በመንግስት በኩል ተስፋ ሰው እንዲያጣ መንግስት አሁንም ለመታረም ዝግጁ አይደለም፣ ጥያቄያችንን ለመመለስ ዝግጁ አይደለም ብሎ እንዲያስብ የሚገፋ ነው።
ተጨባጭ የሆነ መረጃ ካለ ለሚመለከተው አካል አቅርብ ነው የተባለ።
እሺ፣ እንግዲህ አንደኛ እርሶ የጠቀሱት ኮማንድ ፖስቱ ነው። እነሱ እኮ ናቸው እየተከሰሱ ያሉት። ኮማንድ ፖስቱ በሰጠው ትዕዛዝ መሰረት ሰው እየተገረፈ ነው። በመንግስት ስራ ያለው የሰብአዊ መብት ኮሚሽን ስራውን በአግባቡ እየሰራ አይደለም። ከመጀመሪያውም ሲቋቋም አላማው የህዝብን አቤቱታ ወደ ዓለም አቀፍ ማህበረሰቡ እንዳይሄድ አፍኖ መንግስት በዳይም አቤቱታ ተቀብሎ አፋኝም ተደርጎ የተሰሩ አካላቶች ናቸው። በየእስር ቤቱ እኮ መዓት ሰቆቃ እኮ ይፈጸማል። ፍርድ ቤቶች የእኔ አንድ ጥሩ ምሳሌ ምናልባት ይህን ሁሉ ነገር ሊያሳይ የሚችለው አቤል ዋበላ የዞን 9 አባል የሆነው ልጅ ገራፌን በአይኔ ያየሁት ብሎ የሰጠውን የምስክርነት ቃል አይታችሁ ከሆነ እስር ቤት ውስጥ እንደዛ ሲያሰቃየው የነበረው ሰው እሱ ከተለቀቀ በኋላ ያ ደብዳቢ ሌላ ሰው ዮናታን ተስፋዬን ደግሞ ይዞ እያሰቃየ ፍርድ ቤት ይዞ ሲመጣ አየ። እንደገና ከተፈታ በኋላ ራሱ የሚሳቀቅበት የሚሰቃይበት አገር እኮ ነው የሆነው እና ከዚህ ከለቀቃቸዋቸው ከዋሽም ከጦላይም ካምፕ ወጥተው እንደገና ሌላ ትልቅ
አቶ ያሬድ
ራሱ እስር ቤት ነው የሆነችው።
ሰብአዊ መብት ጉዳይ ከሆነ እሱ በጣም ጊዜ አይበቃ ነው። ሁለተኛ ለፍርድ ቤት የሚቀርቡ ሰዎች በጣም በርካታ ቁጥራቸው ብዙ ነው፣ ኬዛቸውን በጣም በርካታ ነው። ዞሮ ዞሮ ግን አሁንም ላረጋግጥልሽም የምፈልገው እንዲህ አይነት ጥሰቶች ሲከሰቱ መንግስትም ይህንን ጥሰት ለመከላከል ዝግጁ ነው። አደረጃጀት ፈጥሯል ያልኩትም ለዛ።
አቶ ፍሳብ የቀደሙ ጥያቄዎች አሉ። ከውጭ ሆነው የሚቀሰቅሱ ፖለቲከኞች ወይንም ፖለቲካ ተቃዋሚ ኃይሎች ብለው ጠይቀዋል አቶ ሂሩይና እስቲ እና እስካሁን በተነሳውም ነጥብ ላይ የራስዎን አስተሳሰብ ቢያክሉ።
አንደኛው የሰብአዊ መብት ህግ ኮንሰርት በዋነኝነት ግዴታ ምትለው መንግስት ላይ ነው። ምክንያቱም አቅሙም ኃላፊነትም ያለው ስለ ይህ ማለት ግን ግለሰቦች እና ሌሎች ተቋማት ከመንግስት ውጭ ያሉ ተቋማት ሰብአዊ መብትን በተመለከተ ኃላፊነት የለባቸውም ተጠያቂ አይሆኑ ማለት አይደለም። ስለዚህ በነበረው ግርግርና ንብረት መውደም ውስጥ ለዛ ትሪቢት አድርገዋል የሚባሉ ወገኖች በሙሉ ኃላፊነት አለባቸው ግን ሳብሲዲያሪ ወይም ደግሞ በሁለተኛ ደረጃ ነው ከመንግስት ቀጥሎ ለሚያው እና እነሱን ደግሞ ለመከላከል መንግስትም አቅም አለው። በተለያየ መልኩ እነዛን መከላከል ይቻላል። እነሱ እንደዛ አደረጉ ብሎ ግን መንግስት ራሱ ሰብአዊ መብት ገሳሽ ወይም ደግሞ ባዮኔት አድራጊ መሆን የለበትም። ይሄ ያው የአጠቃላይ ሰብአዊ መብት ህግ ኮንሰፕት ለማስረዳት ያለው ግን እነዚህ ሰዎች በዚህ ለዚህ ጥፋት ለዚህ ውድመት ኃላፊ ከሆኑ ተገቢ በሆነ ህግ ሊጠየቅ ይገባል፣ መታየትም አለባቸው። ስለዚህ የአምነስቲ ኢንተርናሽናልም ከሌሎች ሀገሮችም ላይ የተለመደ ነው የተባለው ነገር አዎ፣ አስቸኳይ ጊዜ አዋጅ ፈረንሳይም ላይ ነበረ፣ እስካሁንም ቆይቷል። ተርኪም ላይ ነበረ፣ እስካሁንም ቆይቷል። አስቸኳይ ጊዜ አዋጅ መሰረት የተደረጉ እርምጃዎችን አምነስቲ በተለያየ መልኩ ሲያወግዝ ቆይቷል። ይህም ደግሞ ለማረጋገጥ ካስፈለገ የአምነስቲን ዌብሳይት ቼክ ማድረግ ይቻላል። ስለዚህ አምነስቲ ኢትዮጵያን ሴሌክት አድርጎ አይደለም ያጠቃው አስቸኳይ ጊዜ አዋጅ። አስቸኳይ ጊዜ አዋጅ ለምን ታወጀ አይደለም ያለው፣ አፈጻጸሙ ላይ ስታንዳርዱን ያሟላ በሚል። ለምሳሌ ኢትዮጵያ ስታንዳርዱን ካላሟላችበት በጣም ግልጽ ምንም የማያከራክረው ነገር አንድ ሀገር የአስቸኳይ ጊዜ አዋጅ ሲያውጅ የተባበሩት መንግስታት ሴክሬታሪያት ያስታውቃል ይላል እና ኢትዮጵያን ፈርማለች። ሪዘርቭ አላረገች እንደዚህ እዚህ ላይ ተቃውሞ አለኝ ብላ አላስመዘገበች። ግን እስካሁን ድረስ የአስቸኳይ ጊዜ አዋጁን በተመለከተ የገባችውን የኖቲፋይ ማድረግ
ግዴታ ኃላፊ ነገደበች ወይ ፋይል አደረገች። ሶ ሌሎቹን ነገሮች እኮ ፕሮሲጀራል እንኳን ያላሟላች ሀገር ነች። ሌሎቹ ቶርቸሩ ምናምን እንትዘ ይህን ፕሮሲጀራል የሆነ እንኳን ነገር ለማሟላት አልተሞከረም። ስለዚህ ላይ ጥያቄ ያነሱት ነገር አምነስቲ ኢንተርናሽናል ሪፖርት ብቻ ነው የሚያወጣው ሌላ ነገር ማድረግ አይችልም ወይ ይባላል። ፕራይመሪሊ ሰብአዊ መብት የህዝብ ጉዳይ። ስለዚህ ህዝብ ነው ራሱ አደራጅቶም ራሱ በመሰለው መንገድ ነን ቫዮለንት በሆነ መንገድ ያንን አክሽን የሚያደርገው። የአምነስቲ ሚና ምንድን ነው? እነዚህን የሰብአዊ መብት ጥሰቶች በተመለከተ የተጣራ የተረጋገጠ መረጃዎችን ይዞ ማስተጋባት ነው፣ የህዝብን ጥያቄ ማስተጋባት ነው። ግን በማንኛውም ሀገር ጉዳይ ላይ ገብቶ እንደዚህ ይሁን እንደዚህ ይሁን አይልም። ያሉትን የሰብአዊ መብት ጥሰቶች ግን የማሳወቅ ስራ፣ ሪፖርቶች የማውጣት እዛ ሀገር ላይ ለውጥ የማምጣት ወይም ደግሞ አረጋለሁ የሚለው ነገር የራሱ ህዝብ ነው የሚያደርገው እና በዛ ውስጥ አንገባም ያለ ማለት ነው።
አመሰግናለሁ አቶ ፍስሀ። አንድ ተጨማሪ ጥያቄ
አንድ ሀሳብ ላይ
የሚቀጥለው ጥያቄ ቀጥታ እርስዎን ይመለከታል። አቶ ታምራት የመንግስት ባለስልጣንን ነው የሚመለከተው እና እስቲ ይህን ጥያቄ ይስሙልኝ።
ሰላም ቪዎች፣ ይህ አስቀጥታ ትዝታ በላቸውን ይመለከታል። ለጥያቄው መልስ በተሰኘው ፕሮግራምሽ ዶክተር ቴዎድሮስ አድሃኖምን ማቅረብሽ ይታወሳል። ታዲያ ዶክተሩ ስለ አቶ አንዳርጋቸው ጽጌ ተጠይቀው የሰጡት መልስ አቶ አንዳርጋቸው ላፕቶፕ ኮምፒውተር ተሰጥቶት መጽሐፍ ጽፎ በቅርቡ ይታተማል በማለት መናገራቸውን እናስታውሳለን። አቶ አንዳርጋቸው 24 ሰዓት በካቴና ታስሮና የፀሐይ ብርሃን በማያገኝበት በጨለማ ቤት እየተሰቃየና ቤተሰብ እንኳን እንዳይጠይቀው ተከልክሎ ባለበት ሁኔታ ዶክተሩ በቪኦኤ ቀርበው ሲናገሩ ይህንን ተከታትለሽ እውነቱን ለአድማጮችሽ የማሰማት ግዴታ አለብሽ የሚል እምነት ስላለኝ በቅርቡ ይህንን በሚመለከት ካንቺ እንጠብቃለን። አመሰግናለሁ። እውነቱ ዘግየ።
አቶ ታምራት፣ የአቶ አንዳርጋቸው ጽጌ ሁኔታ ምንድን ነው? የት ነው ያሉት? ሰው አይቷቸው አያውቅም። እርግጥ ነው ዶክተር ቴዎድሮስ አድሃኖም መጽሐፍ እየጻፉ ነው ብለው ነበረ፣ መጽሐፉም አልወጣም። የት ነው ያሉት አቶ አንዳርጋቸው ጽጌ? የጤናቸው ሁኔታ እንዴት ነው?
ይሄንን ኢንተርቪው እኔ ዶክተር አድሃኖምን በአጋጣሚ ስላልተከታተልኩ መልስ ከዛ ጋር ተያይዞ የተነሳውን ጥያቄ መልስ ለመስጠት አልችልም። የአስቸኳይ ጊዜ አዋጁ ዓለም አቀፍ ድንጋጌዎችን ያሟላ አይደለም የሚለው ነገር ላይ ትንሽ ሀሳብ ለመስጠት ነው። ምክንያቱም ይሄ እንደዚህ ከሆነ አድማጩንም ስለሚያዛባ ነው። እዚህ ጋር አንደኛ ህገ መንግስታዊ መነሻ ሊኖረው ይገባል የሚለው በዓለም አቀፍ ደረጃ የሚታወቅ መርህ ነው። በዚህ ደረጃ ህገ መንግስታችን ቁልጭ አንቀጽ 93 ላይ በግልጽ ተቀምጧል። ሁለተኛ የህግ አውጪው ድጋፍ ሊኖረው ይገባል የሚለው በህግ አውጪው የጸደቀ ነው። ሶስተኛ ራሱን የቻለ አደረጃጀት ይህንን የሚያስፈጽም ራሱን የቻለ አደረጃጀት ሊኖር ይገባል የሚል መርህ ነው። ይህን በተመለከተ በእኛ ሁኔታ ኮማንድ ፖስቱና አጠቃላይ አካሄዱንና አሰራሩን የሚከታተል ደግሞ ኢንኳይሪ ኮሚሽን የተቋቋመበት ሁኔታ ነው ያለው። ስለዚህ የዓለም አቀፍ መርሆችን በትክክል ያሟላ ነው የሚለውን ነገር በደንብ መውሰድ አስፈላጊ ነው። ሁለተኛ በዚህ ወቅት የሚገሰሱና የማይገሰሱ መብቶች ተለይተው ተቀምጠዋል። ለምሳሌ በምንም አይነት መልኩ አስቸኳይ ጊዜ አዋጅ ቢሆንም ህገ መንግስታዊ የድንጋጌውን ስያሜውን መለወጥ የስድሪ የሚለውን መለወጥ ተቀባይነት የለውም። ሁለተኛ የብሔር ብሔረሰቦች መብት ራስ በራስ የማስተዳደር የመገንጠል መብትም እንደዚሁ የእኩልነት መብት ሶስተኛው ነው፣ በምንም አይነት መልኩ የማይገሰስ ነው። አራተኛው ቶርቸር ነው ቅድም የተባለ። ስለዚህ ይሄ በግልጽ ተቀምጧል። ከዚህ ውጭ ያሉት የመጻፍ የመናገር መብቶች፣ ሌሎች ከዚህ ጋር የተያዙ መብቶች እገዳ ሊጣልባቸው እንደሚችል በግልጽ ያስቀመጠ ስለሆነ ይህንንም በየጊዜው የሚመለከታቸው አካላት ለዲፕሎማቲክ ኮሚኒቲው፣ ለሌሎች ለሚመለከታቸው መንግስት ሲቪል ተቋማት፣ መለከታቸው የመንግስት ኃላፊዎች በየጊዜው መግለጫ የሰጡበትና አፈጻጸሙንም ያሳወቁበት ሁኔታ ስላለ በዛ መንገድ ቢታይ የሚል ሀሳብ ለመስጠት።
አመሰግናለሁ አቶ ታምራት። ለአቶ አንዳርጋቸው ጽጌ የምሰጠው አስተያየት የለኝም ነው ያሉት።
መረጃ ስለ በወቅቱ ስላልሰማሁት መረጃ መስጠት ይቸግረኛል።
ያሉበትን ሁኔታ ያውቃሉ? ሊነግሩን ይችላሉ? የት ነው የታሰሩት? ሰው ሊያያቸው ይችላሉ ወይ? ይሄንን የመሰሉ ሳ አጠቃላይ ጥያቄ
ነገርኩሽ እኮ በኢንተርቪው ሲደረግ እኔ አልነበርኩም።
ቀሪው ክፍል ነገ ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ በደህና ደሩ።